ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኤልኒኖ ለኢትዮጵያ ውሃ እጥረት አስተዋጽኦ አድርገዋል ይላሉ የኢትዮጵያ ባለሥልጣን።
ዝናብ ካለ ሰው ከዝናብ ውሃ ይጠቀማል ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የሚሄደው። በዚህ በኩል ሲቀንስ የነበረውን ችግር ያባባሰበት ሁኔታ አለ።
የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አቶ ሞቶማ መቃሳ ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
በዩናይት ስቴትስ ፕሬዚዳንታዊ ቅድመ ምርጫዎች ትላንት ሪፐብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን ከፍተኛውን የድምፅ ብልጫ በማግኘት አሸናፊዎች ሆነዋል። በተለይ ሚስተር ትራምፕ በፍሎሪዳ ማሸነፋቸው የተፎካካሪያቸውን ማርኮ ሩቢዮን የምረጡኝ ዘመቻ እንዲያበቃ አድርገዋል። ዘገባና መጪውን የምርጫ አቅጣጫ የሚዳስስ የባለሙያ ትንታኔም ይዘናል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መጋቢት 7 2008 ዓ.ም አስተናጋጆች እኔ አዳነች ፍስሐዬና
እኔም አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ከርቲስ ባይነም ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ነው።
ሁለት አጥፍቶ ጠፊዎች ከማይዱጉሪ ናይጄሪያ ወጣ ብሎ በሚገኝ መስጊድ ላይ ባደረሱት ጥቃት 22 ሰዎች ሲገደሉ 17 ቆስለዋል። አጥፍቶ ጠፊዎቹ የወንድ ልብስ የለበሱ ሴቶች እንደሆኑ የአይን ምስክሮች ተናግረዋል። አንደኛዋ ዛሬ ማለዳ መስጊድ ውስጥ ገብታ ፈንጂውን እንዳፈነዳች፣ ሌላዋ ደግሞ ከመስጊዱ ውጭ ሆና አስቀድሞ ከፈነዳው ፈንጂ በሚሸሹት ሰዎች ላይ እንዳፈነዳች ተገልጿል። ማይዱጉሪ ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን አመፁን የጀመረበት ከተማ ተደርጋ ትታያለች። ቡድኑ በሰሜን ናይጄሪያና በቻድ ባህር አካባቢ ባሉት ጎረቤት ሀገሮች ኒጀር፣ ቻድና ካሜሩን ጥቃቶች ሲያካሄድ ቆይቷል። የሀገሪቱ መንግስት ቡድኑን ለማጥፋት እየታገለ ነው። ለዛሬው ፍንዳታ እስካሁን ባለው ጊዜ ኃላፊነት የወሰደ የለም።
ከፑንትላንድ ሶማሊያ የተነሱ ኃይሎች ባለፈው ሰኞ በአካባቢው የባህረ ጠረፍ አዋሳኝ መንደሮች በገቡት የአልሻባብ አማጽያን ላይ ጥቃት እንደከፈቱ ባለስልጣናትና አማኞች ተናገሩ። የፑንትላንድ ማስታወቂያ ሚኒስትር ሙሐመድ ሐሰን ሶዋዴ የግዛቲቱ የጸጥታ ኃይሎች ከደቡባዊ ሶማሊያ ተነስተው ፑንትላንድን ወረሩ ባሏቸው የአልሻባብ አማጽያን ላይ ጥቃት ከፍተዋል ሲሉ በፑንትላንድ መዲና ጋሮዌ ላይ ባካሄዱት ጋዜጣዊ መግለጫ አመልክተዋል። የአካባቢው ነዋሪዎች ለአሜሪካ ድምፅ ዘጋቢ በተናገሩት መሰረትም ሱጅ በተባለው በኑጋል ክልል የሚገኝ ወንዝ ያለበት አካባቢ ከባድ ውጊያ ቀጥሏል። አካባቢው የባህር ላይ ዘራፊዎች መናኸሪያ እንደነበርም ተመልክተዋል። የማስታወቂያ ሚኒስትሩ የፑንትላንድ ወታደሮች ጉዳት እንዳልደረሰባቸው ገልጠው በርካታ አማጽያን ግን ተገድለዋል ነው ያሉት። አልሻባብ እስካሁን ባለው ጊዜ ስለ ውጊያው የተናገረው ነገር የለም። እንዳሉስ የተባለው በሶማሊያ የሚተላለፈው የአልሻባብ አፈቀላጤ የሆነ ሬዲዮ የሙጂሃድን ኃይሎች የፑንትላንድ ውስጥ አዳዲስ ግዛቶችን ይዘዋል ሲል ትላንት መናገሩም ተሰምተዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የፌዴራሉን ይግባኝ ሰሚ ችሎት ዳኛ ሜድሬክ ጋርላንድን መርጠው አቀረበው። ፕሬዚዳንቱ ዳኛ ጋርላንድን የመረጡት በቅርቡ ያረፉትን አንቶኒ ስካሊያን እንዲተኩ ነው። ሜሪ አሊስ ሳሊናስ ከዋይት ሀውስ የላከችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ይህንን ቆየት ብለን እናቀርባለን አድማጮች። በሌላ ተያያዥ ዜና በዩናይት ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን በፓርቲዎቻቸው ለፕሬዚዳንትነት የመወዳደር ውክልና ለማግኘት ባደረጉት ጥረት የቀዳሚነቱን ቦታ መያዛቸው ተገልጧል። ሁለቱም ተወዳዳሪዎች በትላንት ውድድር አስተማማኝ የተባሉ ድሎችን አግኝተዋል። የሂላሪ ክሊንተን የፓርቲያቸውን ውክልና ማግኘት ከትራምፕ ይልቅ በበለጠ የተረጋገጠ ይመስላል ተብሏል። በአገሪቱ የመጀመሪያዋ እንስት ፕሬዚዳንት ለመሆን በመወዳደር ላይ ያሉት ክሊንተን በትላንቱ ምርጫ በፍሎሪዳ፣ በሰሜን ካሮላይና፣ በኦሃዮና በኢሊኖይ አሸንፈዋል። በሚዙሪም በጥቂት ርቀት በርኒ ሳንደርስን መብለጣቸውን የተዘገበው ውጤቱ እስካሁን ይፋ አልተደረገም። ሂላሪ ክሊንተን የዲሞክራሲያዊ ፓርቲ ውክልና ለማግኘት የሚያስችላቸውን የ66 ተወካዮችን ድጋፍ ጨብጠዋል። ትራምፕ በበኩላቸው በሪፐብሊካዊ ፓርቲ ለመወከል ከሚያስፈልጋቸው ከግማሹ በመጠኑ ከፍ ያለ ድጋፍ ማግኘታቸው የተዘገበው። ሁለቱም ተወዳዳሪዎች በፓርቲዎቻቸው ተወክለው ለመወዳደር ከበቁ በቃላት ለመጠራረብ ማቀዳቸውን እያመለከቱ ነው ታዛቢዎች። ትራምፕ ዛሬ በአንድ ቃለ ምልልስ ሲናገሩ ክሊንተን ፕሬዚዳንት የመሆን ብርታትም ሆነ አቅም የላቸውም፣ ማፈሪያ ነው የሚሆኑት ሲሉ የነቀፋ አስተያየት ተናግረዋል። ሂላሪ ክሊንተን በበኩላቸው ትላንት የድል ንግግር ባደረጉበት ወቅት የሀገራችን መሪ ለሀገሪቱ የሚከላከል እንጂ የሚያሳፍራት መሆን የለበትም፣ አሜሪካን ታላቅ ያደረጋትን ነገር ልናጣም አይገባም በማለት ትራምፕን ተችተዋል። አድማጮች፣ ቀደም ብለው ወደ አስተዋወቅ ነው ወቅታዊ ዘገባ እንለፍ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የፌዴራሉ ይግባኝ ሰሚ ችሎት ዳኛ ሜድሪክ ጋላርድን ነው የመረጡት። ፕሬዚዳንቱ ዳኛ ጋላርድን የመረጡት በቅርቡ ያረፉትን አንቶኒ ስካሊያን እንዲተኩ መሆኑ ይታወቃል። ማሪ አሊስ ሳላኒስ ከዋይት ሀውስ የላከችልን ይህንን ዘገባ ሰለሞን አባተ ይዞ ቀርቧል።
ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤት ዳኛ ምርጫቸውን ያሳወቁት ዛሬ ረፋድ ላይ በቤተ መንግሥታቸው አጸድ በሚገኘው ሮዝ መናፈሻ ውስጥ ነው። አንድ በዚያ ዳኛ ስካሊያ ጥለውት ባለፉት መንበር የሚሞላ ሰው ሲፈልጉ ላይና ታች ሲሉ ሳምንታትን ማስቆጠራቸውን ፕሬዚደንቱ ተናገሩ።
And today, after completing this exhaustive process, I've made my decision. I've selected a nominee who is widely recognized.
እናም ዛሬ ይህንን ሁሉንም አማራጮች ያየሁበትን ሂደት አጠናቅቄ ውሳኔ ላይ ደርሻለሁ። ከአሜሪካ እጅግ የሰሉ የሕግ አእምሮች አንዱ የሆኑትን ብቻ ሳይሆን የክብር፣ የትህትና፣ የመልካም ተክለሰብእና የፍትሃዊነትና የምጡቅነትን የሥራ መንፈስ የሚዘሩብንን ሰው በእጩነት መርጫለሁ።
የጠቅላይ ፍርድ ቤቱ እጩ ዳኛ ሜሪክ ጋርላንድ በሕግ አገልግሎት ሥራ ላይ የረዥም ዓመታት ልምድ እንዳላቸው፣ የሁለቱም ፓርቲዎች አባላት የበዛ አብላጫ ድጋፍ ያላቸው፣ ለሕግ የበላይነትም የማይናወጥ ክብር ያላቸው መሆናቸውን ኦባማ አመልክተዋል። ለዘብተኛ መሆናቸው የሚነገርላቸው የ63 ዓመት ዕድሜው ዳኛ ጋርላንድ የዛሬ 20 ዓመት ለፌዴራሉ የወረዳ ይግባኝ ሰሚ ፍርድ ቤት ዳኝነት ሲመረጡ አሁን ሥራ ላይ ካሉት የሕግ መወሰኛ ምክር ቤቱ አባላት ሰባቱ ሪፐብሊካን እንደራሴዎች ድጋፍ ቸውን ሰጥተዋቸው ነበር። ፕሬዚደንት ኦባማ ዳኛ ሲፈልጉና ሲያፈላልጉ መምረጫ አድርገው የያዟቸው ነጻ ሕሊና፣ የማይገዳደሩት ልምድና ጥያቄ ውስጥ የማይገባ የሕግ እውቀት ያለው የሚሉ መስፈሪያዎች እንደነበረ ተናግረዋል። ይሁን እንጂ ቤተ መንግሥቱን አስረክበው ለመውጣት 9 ወራት ብቻ የቀሯቸው የፕሬዚደንት ኦባማን እጩ ጉዳይ አናጸድቅምም፣ እንዲያውም አናየምም ሲሉ የእኛ ሰው በርዕሰ ብሔርነት ይመረጣል ብለው እየጠበቁ ያሉት በሕግ መወሰኛ ምክር ቤት ውስጥ አብላጫ ድምፅ ያላቸው ሪፐብሊካን ሲዝቱ ቆይተዋል። ኦባማ ግን አቋማቸውን በጽናት አስረግጠው ቀሪው ኃላፊነት እንደራሴዎቹ መሆኑን አመልክተዋል።
I ask that they confirm Merrick Garland now to the Supreme Court so that he can take his seat in time to fully participate.
የሜሪክ ጋርላንድን የጠቅላይ ፍርድ ቤት ዳኝነት ሹመት አሁን እንዲያጸድቁ ጠይቃቸዋለሁ። በዚህም በመጪዎቹ 6 ወራት ውስጥ በችሎቱ መቀመጫቸውን በወቅቱ ይዘው ሙሉ ስራቸውን ለአሜሪካ ሕዝብ መስጠት መጀመር አለባቸው። እርሳቸው ለሥራው ትክክለኛው ሰው ናቸው። ሹመታቸው ሊጸድቅላቸው ይገባል። ለአሜሪካ ሕዝብ ስለሰሩት አኩሪ ተግባር ልናመሰግናቸው፣ ሹመታቸውንም ልንዋይበት ይገባል።
ዳኛ ሜሪክ ጋርላንድ ባደረጉት ንግግር የሥራ ዘመኔ ሁሉ ያለፈው ለሕገ መንግሥቱ ታማኝና ሕግንም የሥራዬ መሠረት ደንጌ አድርጌ ነው ብለዋል። ሪፐብሊካኑ እንደራሴዎች የፕሬዝደንቱን እጩ እንደሚያግዱ ዛሬም ዝተዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሩሲያ መከላከያ ሚኒስቴር ወታደራዊ ኃይሉን ከሶሪያ ማስወጣቱን በመቀጠል ተጨማሪ አይሮፕላኖች እንዳስወጣ ዛሬ አስታውቋል። በተባበሩት መንግስታት ድርጅት አስተባባሪነት በሶሪያ መንግስትና በአማጽያን መካከል በጀኔቫ የሚካሄደው የሰላም ንግግርም ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር በመጪው ሳምንት ወደ ሞስኮ ያመራሉ። ሩሲያ ወታደሮቿን ከሶሪያ ለማስወጣት ስለመወሰኗና ስለ ሶሪያው የሰላም ንግግር ይመክራሉ ተብሎ ይጠበቃል። በሶሪያ ለ5 ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ፖለቲካዊ መፍትሄ ሊያገኝ ስለሚችልበት መንገድ ለመነጋገር ከፕሬዚደንት ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር እንደሚገናኙ ጆን ኬሪ ገልጸዋል። ሶሪያ ውስጥ በመንግስትና በአማጽያኑ መካከል የተደረገው የተኩስ ማቆም ስምምነት ለ3 ሳምንታት ያህል በመዘግየቱ ሀገሪቱ በሚካሄደው ውጊያ ጉልህ በሆነ መንገድ ቀንሷል።
በሰሜን ሶሪያ ክፍል በተቆጣጠሩት ግዛት ላይ የራስ ገዝ ፌዴራል ክልል እንደሚያውጁ የግዙፉ የሶሪያ ኩርድ ፓርቲ አባላት አስታወቁ። ሶሪያ ውስጥ የሚገኙት እነዚሁ የኩርድ መሪዎች አክለውም አረቦችንና ቱርክሜኖችን ጨምሮ ሌሎችም የጎሳና የሃይማኖት ቡድኖች በክልሉ አስተዳደር ውስጥ ውክልና እንደሚኖራቸው ገልጠዋል። ካይሮ የሚገኘው ዘጋቢያችን ኤድዋርድ የራኒያን ያስተላለፈውን ዘገባ ሰለሞን አባተ ይዞ ቀርቧል።
የኩርድ የፖለቲካ መሪዎቹ ይህንን የራስ ገዝ ፌዴራል ክልል የመመስረት ሐሳባቸውን ያሳወቁት ተዋጊዎቻቸው ከሌሎች ተቃዋሚዎች ጋር ውጊያ ገጥሞ በቀጠሉበት ወቅት ነው። በሰሜን ሶሪያ ውስጥ ፌዴራል መንግስቱን ይፋ የማድረጉ ዝግጅት በቅርቡ ይፋ ይደረጋል ብለዋል የኩርድ የውጭ ጉዳዮች ከፍተኛ ተጠሪ የሆኑት ኢድሪስ ናሳን በኩርዶቹ ቁጥጥር ስር ካለችው ኮባኒ ከተማ ለአልጀዚራ ቴሌቪዥን በሰጡት መግለጫ። አሁንም የኩርድ ተወካዮች ተቀምጠው በጉዳዩ ላይ እየመከሩ መሆናቸውን ኢድሪስ ተናግረዋል። በተባበሩት መንግስታት ድርጅት የሶሪያ አምባሳደር ባሻር አልጃፋሪ ጄኔቫ ላይ ዛሬ ለጋዜጠኞች በሰጡት መግለጫ ግን በሶሪያውያን መካከል ክፍፍልን መዝራት የሚሰራ አይደለም ብለዋል።
The Syrian Kurds are an important component of the Syrian people.
የሶሪያ ኩርዶች የሶሪያ ህዝብ እጅግ አስፈላጊ አካል ናቸው። እንኮራባቸዋለን፣ ይኮሩብናል። ለመቶዎች ዓመታት ለሚቆጠሩ ጊዜ መንግስታችንን በጋራ መስርተን ኖረናል። ስለዚህ በሶሪያውያን መካከል ምንም አይነት መከፋፈል ለመፍጠር የሚደረግ ሙከራ ውጤቱ ውድቅ ነው።
በመንግስቱ ቁጥጥር ስር ባለው የአሌፖ ክፍለ ከተማ የሚኖሩት ካቶሊክ ጳጳስ አንቷን አውዶ በሌላ በኩል በውጭ ኃይሎች የሚሰራ የፖለቲካ መፍትሄ እርባና እንደማይኖረው ጠቁመው ሶሪያውያንን ራሳቸው ተሰባስበው ለአምስት ዓመታት የዘለቀውን ጦርነት ለማቆም እንዲመክሩ አሳስበዋል።
ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የጉቦ ገንዘብ ተብሎ በዩናይት ስቴትስ ባለስልጣናት የተያዘበትን ገንዘብ ለማስመለስ በሚያደርገው ጥረት የከፍተኛ አመራር አባላቱ የዓለም ዋንጫ ድምጾችን የሸጡበት ጊዜ እንደነበር አምኖ እንደተቀበለ ተዘገበ። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እንላለን።
ህወሓት ኢህአዴግ
ፖለቲካ አንጻር ህወሓት ኢህአዴግ አብቅቶለታል። አሁን ህዝቡን ለመምራት አይችልም።
መፍትሄው ምንድን ነው? መውረድ ብቻ ነው።
በድርድር ይቀርባል። እስኪ ላዳምጣችሁ ብሎ ያስባል ብዬ አላምን።
አቶ ገብሩ አስራት፣ ፕሮፌሰር አለማየሁ ገብረ ማርያም እና አቶ አበባው አያሌው ይባላሉ። ከትላንት የቀጠለው ውይይታቸው በሁለተኛው አጋማሽ ይቀርባል። አሁን ቀዳሚውን የዕለቱ አብይ ርዕስ እናሰማለን።
በአዲስ አበባና በሌሎችም ከተሞች ያለው የውሃ እጥረት በኤልኒኖ ድርቅና በኤሌክትሪክ ኃይል መቆራረጥ የተባባሰ ሁኔታ መኖሩን የውሃ መስኖና ኤሌክትሪክ ኃይል ሚኒስቴር አስታወቁ። ችግሩ የሚታወቅ መሆኑን የጠቀሱት ሚኒስትሩ አቶ ሞቱማ መቃሳ እልባት ለመስጠትም የተለያዩ ጥረቶች እየተደረጉ ነው ብለዋል። እስክንድር ፍሬው ዝርዝሩን ይዟል።
ደረጃውና ቀደም ተከተሉ ቢለያይም በአንዳንድ የአዲስ አበባ አካባቢዎች ከፍተኛ የውሃ እጥረት ተከስቷል። እጅግ የከፋባቸው ለሳምንታት ውሃ ያገኙም፣ ሌሎች በተቆራረጠና በቂ ባልሆነ ሁኔታ የተወሰነ መጠን ይደርሳቸዋል። በዋና ከተማዋ ዙሪያ ባሉ ቡራዩን የመሳሰሉ ከተሞችም ችግሩ አሳሳቢ መሆኑን ነዋሪዎች ይናገራሉ። ጉዳዩ በቀጥታ የሚመለከታቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ችግሩ በመንግስት እንደሚታወቅ ለቪኦኤ ተናግረዋል። በኤልኒኖ ምክንያት የተከሰተው ድርቅ ደግሞ ችግሩን ያባባሰበት ሁኔታ መኖሩን አመልክተዋል።
ከኤልኒኖ ጋር የተያዘው ችግሩን አባብሶታል ብሎ ለማለት በአንድ ፐርት አለው። ለምንድን ነው ይሄን የምለው? ለምሳሌ አንዳንድ ቦታ ላይ ከተማ ውስጥም ዝናብ ካለ ሰው ከዝናብ ውሃ ይጠቀማል፣ ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አያገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የሚሄደው። በዚህ በኩል ሙስቀልስ የነበረውን ችግር ያባባሰበት ሁኔታ አለ።
የውሃ ጥረቱ በተለይ ባለፉት ሳምንታትና ጥቂት ወራት መባባሱን ያንዳንድ የአዲስ አበባ አካባቢዎችና የቡራዩ ከተማ ነዋሪዎች ይገልጻሉ። የዚህ መነሻው ምን እንደሆነ የጠየቅኳቸው ሚኒስትሩ ተከታዩ መልሰዋል።
እነ ቡራዩ ይራሱን የቻለ የውሃ ተቋም ያለው ነው። አዲስ አበባ ጋር የሚገናኝ አይደለም። የተለየ ነው። ያንን የሚያስተዳድረው የኦሮሚያ ክልል ነው። የተለየ እንትን ነው። ነሰበታ የራሳቸው ሶርስ አላቸው። በተወሰነ መልኩ ከአዲስ አበባ የሚወስዱበት ሁኔታዎች ነበሩ። አሁን ግን ራሳቸውን ችሎ የሚሄዱበት ሁኔታ እየተፈጠረ ነው። አንዳንድ ጊዜ የኃይል መቆራረጥ ሲኖር ከጉድጓድ የምናመርታቸው ውሃዎች በተፈለገው መልክ አይገኙም። ኃይል ስለሚፈልግ ማለት ነው።
የኤሌክትሪክ ኃይል መቆራረጥ ሲኖር
ያው እሱም ችግር አለው። ሌሎችም በየቦታው የውሃው አጠቃቀም እንደተባለው ድርቁ የጨመረ ሲሄድ ተጠቃሚው ይበዛል። በዚህ አግባብ ከኃይል መቆራረጥ ከተለያዩ ነገሮች ጋር ውሃዎች የሚቋረጡበት ጊዜ አለ። ይሄ ይታወቃል በዝርዝር። ግን ይህን ችግር ለመቅረፍ ደግሞ በተለያየ ደረጃ እየተሰራበት ያለ ጉዳይ ነው።
በተለያየ ደረጃ የሚገኙ የመንግስት አካላት የተፈጠረውን የውሃ እጥረት ለመፍታት እየሰሩ መሆኑን አቶ ሞቱማ አብራርተዋል።
ይህን ችግር ግን በዘላቂነት ለመፍታት የተለያዩ ጥረቶች እየተደረጉ ናቸው። በአዲስ አበባ ከተማም በሌሎች ከተሞችም ትላልቅ ከተሞች ላይ ከገንዘብ ተቋማት ከዓለም ባንክ ከአፍሪካ ከዴቨሎፕመንት ባንክ ከሌሎችም አጋር ድርጅቶች ጋር በመነጋገር ችግሮቹን ለመፍታት ጥረት እየተደረገ ነው። ችግሮቹ ይታወቃሉ። ግን የችግሩን አፈታት ለምሳሌ አዲስ አበባ ላይ የተያዙ በርካታ ፕሮጀክቶች አሉ። ይህን ችግር ይፈታል ተብሎ እየታሰበ ያለው በዘላቂነትም እንዴት መፍታት እንደሚቻል የተቀመጡ አቅጣጫዎች አሉ። እሱን ይዞ የከተማ አስተዳደሩም እየሰራበት ያለ ጉዳይ ነው። በእኛም በሚኒስቴር መስሪያ ቤት ደረጃም ይህንን ድጋፍ የምናደርግበት ሁኔታዎችን በማመቻቸት ህዝቡ ከጊዜ ወደ ጊዜ አንድ ጊዜ ከእነኚህ ችግሮች እንወጣለን ማለት ያስቸግራል። ግን ከጊዜ ወደ ጊዜ እየተሻሻለ የሚሄድበት ሁኔታ ይፈጠራል ብለን የምንገምተው
ይሄው የውሃ ጥረት ጉዳይ የተነሳ ባለበት ሰዓት አዲስ አበባ በዚህ ወረስ ላይ ያተኮረ ዓለም አቀፍ ስብሰባ አስተናግዳለች። ንጽህናና ውሃ ለሁሉም የተሰኘው ተቋም ከተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ ጋር በመተባበር ያዘጋጀው የሁለት ቀናት የሚኒስትሮች ስብሰባ ዛሬ በአዲስ አበባ ተጠናቋል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና የአካባቢ ንጽህናን የተመለከተ መሆኑ ይታወቃል። በአዲስ አበባ የተካሄደውና ማምሻውን የተጠናቀቀው የውሃ ሚኒስትሮች ስብሰባም ዘላቂ ልማት ግቦቹ ከተቀረጹ በኋላ የመጀመሪያው ነው። ንጽህናና ውሃ ለሁሉም የተሰኘው ተቋም ፕሬዝዳንት የሆኑት የቀድሞው የአውስትራሊያ ጠቅላይ ሚኒስትር ኬቨን ሮድ የተለያዩ ፖሊሲዎችን የሚከተሉ ተሳታፊ አገሮች ልምድ ለመለዋወጥ መቻላቸውን አስረድተዋል። የጋራ የሆነውን ግብ በየራሳቸው መንገድ ሊተገብሩት እንደሚችሉም ጠቅሰዋል።
What the international community did in last September in New York was agree on sustainable development goals.
ዓለም አቀፍ ህብረተሰብ ባለፈው መስከረም በኒውዮርክ ያደረገው ምንድነው? ለሁላችንም በሚሆኑ ዘላቂ የልማት ግቦች ላይ መስማማት ነው። ስለዚህ ግቦቹ ዓለም አቀፍ ናቸው። ግቦቹን የመጣሁበትን አውስትራሊያን ለመሳሰሉ አገሮች ዓለም አቀፍ ተደራሽ ናቸው። ዩናይትድ ስቴትስን ለመሳሰሉ አገሮችም ዓለም አቀፍ ናቸው። ኢትዮጵያን ለመሳሰሉ አገሮችም እንደዚሁ። እያንዳንዱ መንግሥት ግቦቹን ለመተግበር የሚሰራበት መንገድ ግን በየአካባቢው ባለው ሁኔታ ላይ ይመሰረታል።
ንጽህናና ውሃ ለሁሉም የተሰኘው ተቋም የሚያዘጋጀው ስብሰባ በአፍሪካ ሲካሄድ የአዲስ አበባው የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ህዳር 2 ቀን የተጀመረው ተቃውሞ ዛሬም በአንዳንድ የኦሮሚያ ከተሞች ቀጥሏል። በተለያዩ የኦሮሚያ ከተሞች፣ ዞኖችና ወረዳዎች ተቃውሞው ስለመቀጠሉ የአካባቢው ነዋሪዎች አስተያየት ሲሰጡ ይደመጣል። ትላንትናና ዛሬ በአርሲ ዞንና በምስራቅ ወለጋ ዞን ተቃውሞ እንደነበር፣ በዚህም ተማሪዎችና መምህራን መታሰራቸውን የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ነና ዳንዲ ዘገባላቸው ጽዮን ታቀርበዋለች።
በአርሲ ዞን ሙጌሳ ወረዳ የቀርሳ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ማክሰኞ ለተቃውሞ ሰልፍ ወጥተው እንደነበር ጎባ ሄደቾ የተባለ ተማሪ ለአሜሪካ ድምጽ ገልጿል። በሰልፉም ላይ በከተማው ላይ የሰፈረው አጋዚ ጦር ይውጣ የሚል ጥያቄን የያዘ እንደነበር ይገልጻል።
አጋዚን ፍያ ክረጅራ እንኩሊኑ ራከው ሙርቲና ካኑዋከን ነው ዴቪነ ምርግከነ ነዋከ ወጀሙ ይራ
ሰፍሮ ያለው ያጋዚ ኃይል ይውጣ ፍትህ ተበቀልን መብታችን ይከበር የሚል ነበር። ተቋማችንን በከተማው ውስጥናሰማ የኦሮሚያና የፌደራል ፖሊስ አባላት መጥተው እንባ አምጪ ጋዝ ተጠቅመው ሰልፉን በተኑት። ከዚያ ያጋዚ ሰው ጦር ወጣ።
በርካታ ተማሪዎች መደብደባቸውንና ከሰባ በላይ ተማሪዎች ወደ ወረዳው ፖሊስ ተወስደው መታሰራቸውን የሚናገረው ተማሪው የቤተሰብ አባልም ሆነ ማንም ሰው ሊጠይቃቸው እንዳልቻለ፣ ወደ አካባቢው የተጠጋ ሰው ድብደባ እንደሚፈጸምበት ይናገራል። ከሌላው ቀናት ሲታይ በዛሬው ዕለት ቀርሳ ከተማ ላይ መረጋጋት እንደሚታይም ገልጾ፣ ነገር ግን ታጣቂዎች ቤት ለቤት እየዞሩ ሰዎችን እያሰሩ እንደሆነና በዛሬው ዕለት 5 ተማሪዎች መታሰራቸውን ይናገራል።
ውያ ከለሳ ዋጅረ ይራለ መፍታውት ይራንጀቹ ፎዳ ይራላለኒ ረናምን ለማይሮ ተላንጀቲም
ዋጅ። ትናንት በቢሮአቸው መስኮት በኩል ተማሪዎች ሲደበደቡ ተመልክታችኋል ተብሎ 2 ነዋሪዎች ታስረዋል። በተጨማሪም ሌሎች 3 ነዋሪዎች ታስረዋል።
በቀርሳ ወረዳ ፖሊስ ቢሮ ቅጥር ግቢ ውስጥ የታሰሩት ተማሪዎች እጃቸው ከተያዘበት ጊዜ ጀምሮ ምንም አይነት የምግብና ውሃ አገልግሎት እንደማያገኙ ነዋሪዎቹ ይናገራሉ። በግቢው ውስጥም ድብደባ እንደሚፈጸምባቸውና በጉልበታቸው እንዲራመዱ እንደሚደረግ ተናግረዋል። የወረዳው ፖሊስ ቢሮ ኃላፊ መርማሪ ተሬሳ ዴሬካ ስለ ሁኔታው ተጠይቀው አካባቢው ሰላም መሆኑን ገልጸዋል።
ካለሰ ጥንዶች ግርግሪ ዋንኮ ይፈካቴ ይራይ አይና ጉማ ማራኮ ነው ንብለን ጅሩ።
ትላንት መጠነኛ ግርግር ቢጤ ተነሳ መስሎን ነበር። አሁን ሰላም ነው፣ ችግር የለም። ዝም ብሎ ይሆነ ያልሆነ ሁሉ መናገር ፋይዳ የለውም። ትናንት በርግጥ ልጆች ከትምህርት ቤት ግርግር ፈጥረው ነበር። ነገር ግን ሁሉንም በስርዓት አረጋግተናል። ምንም የደረሰባቸው ችግርም የለም። ከነዋሪዎች ውስጥ የታሰሩት ግን በመስኮት በኩል የነበረውን ሁኔታ በእጅ ስልካቸው ሲቀርጹ ስለነበሩ ነው። ያንንም ቢሆን አጣርተን ከ10 በስተቀር ሌሎች ተለቀዋል።
ምንም የተደበደበ ተማሪ አለመኖሩን፣ ረብሻው የተቀሰቀሰው ከገጠር በመጡ ተማሪዎች መሆኑን ገልጸው ልጆቻቸው መታሰራቸውን ያወቁ ወላጆች ከገጠር ምግብ እያመጡላቸው ምግቡ ተፈትሾ እየተሰጣቸው መሆኑን ገልጸዋል። በተያያዘም በምስራቅ ወለጋ ዞን ኪራሞ በተባለ አካባቢ በትናንትናው ዕለት ተማሪዎችና መምህራን ለተቃውሞ ወጥተው እንደነበር አንድ ስሙ እንዲጠቀስ ያልፈለገ ተማሪ ተናግሮ ከሰልፉ በኋላ 4 መምህራንና 3 ወጣቶች የት እንዳሉ እንደማይታወቅ ገልጿል። በሌላ በኩል አንድ አያና ሚልኬሳ የተባለ ተማሪ ስለ ሁኔታው ይህን አስረድቷል።
አያና ሚልኬሳ እንግዳ ኤ በራዳ ኮፓይና መምህራን በርሲሱ ተአፉ ሂደኒ
አያና ምልኬሳ እባላለሁ። የመሰናዶ ተማሪ ነኝ። 4 አስተማሪዎች ታስረው የት እንደተወሰዱ አይታወቅም። አስተማሪዎቻችንን አምጡ በማለት ተማሪዎች ሰልፍ ወጡ። ትናንት የወጡትን ሰልፍ በተኑት። ተማሪውን በየጫካው እያባረሯቸው፣ ተማሪው ከአንዱ ወንዝ ወደ ሌላው በመሸሽ ላይ ነበር። በርካታ ተማሪዎችም ታስረዋል።
የኪራሙ የጸጥታ ቢሮ ምክትል ኃላፊ አቶ ጸጋዬ ዋቅጅራ ስለ ሁኔታው ተጠይቀው
የችኑን ያከከኛት ከሌሳ ኢሪዝና ጋባ ምይሩ ነምኒ ደሜ መነደባ ጅዱ ሲንቀም
እንደኛ አካባቢ ትናንት የተካሄደው ሰላማዊ ሰልፍ አልነበረም። ታስሮ እስር ቤት ውስጥ ያለም የለም። የታሰሩት ደግሞ ባላቸው የተለያዩ ምክንያቶች የሚመለከተው አካል ሊያስራቸው ይችላል። በበኩል የማውቀው ነገር የለም። ሌላ ቦታ ነው ያለሁት፣ መረጃም የለኝም።
እስር ቤት ውስጥ አሉ የተባሉትን ተማሪዎች በተመለከተ ደግሞ ሌቦች ስለሆኑ ነው የታሰሩት ብለዋል።
አድማጮች፣ አሁን ወደ ተከታዩ የትንታኔ ዘገባ እናልፋለን። ወዲህ ወደ ዩናይት ስቴትስም ይመልሰናል። በዩናይት ስቴትስ ለፕሬዚዳንታዊው ምርጫ ወይም ለፕሬዚዳንትነት እጩ ለመሆን እየተካሄደ ባለው ቅድመ ምርጫ ትላንት ሪፐብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን ከፍተኛውን የድምፅ ብልጫ በማግኘት አሸናፊዎች ሆነዋል። በተለይ ሚስተር ትራምፕ በፍሎሪዳ ማሸነፋቸው የተፎካካሪያቸውን የማርኮ ሩቢዮን የምረጡኝ ዘመቻ እንዲያበቃ ነው ያደረጉት። የኦሃዮ ጃን ካሲክ ግን በሚያስተዳድሩ ክፍለ ግዛት በማሸነፋቸው ወደ ዋይት ሀውስ ቤተ መንግስት ለመግባት ያላቸውን ተስፋ አለምልመዋል ተብሏል። የአሜሪካ ድምፁ የብሔራዊ ጉዳዮች ዘጋቢ ጂም መሎን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። This was an amazing
በጣም አስደናቂ ምሽት ነው። ታላቅ ምሽት።
በቅድመ ምርጫዎቹ ሁሉንም ተወዳዳሪዎች እየመሩ ለሚገኙት ሪፐብሊካኑ ዶናልድ ትራምፕ በእውነትም ታላቅ ምሽት ነበር። ትራምፕ ትላንት በፍሎሪዳ፣ በሰሜን ካሮላይና እና በኢሊኖይ ክፍለ ግዛቶች አሸንፈዋል።
I think we're going to have a great victory and I think more importantly than anything else we are going to start winning.
ወደፊትም ታላቅ ድል የምንጎናጸፍ ይመስለኛል። ከሁሉም በበለጠ ደግሞ የማስበው እንደገና ማሸነፍ እንደምንጀምር ነው። ሀገሪቱ ዳግመኛ ማሸነፍ ትጀምራለች።
እንዳሻቸው ተናጋሪው ቢሊዮነር ዶናልድ ትራምፕ በፍሎሪዳ ባገኙት ከፍተኛ የድምጽ ብልጫ ሴናተር ማርኮ ሩቢዮን ዘርረው ለፕሬዝደንትነት የሚያደርጉትን ሩጫ አስቆመዋል። ሴናተር ሩቢዮ ምንም እንኳ የምርጫ ዘመቻቸውን ቢያበቁም በሪፐብሊካኑ ትራምፕ ላይ ያነጣጠረ ማስጠንቀቂያ ሰጥተዋል።
America needs a vibrant conservative movement, but one that's built on principles and on ideas.
አሜሪካ የሚያስፈልጋት ንቁ ወጋ አጥባቂ እንቅስቃሴ ነው። ያንቅስቃሴም በጽኑ ዓላማና በመልካም አስተሳሰብ ላይ የተመሰረተ እንጂ በፍርሃት በቁጣና ህዝብ የተሰላቸበት ነገር ደጋግሞ በማውራት ላይ መሆን የለበትም።
ትላንት ምሽት ለትራምፕና ክሊንተን ብቻ ሳይሆን ለኦሃዮ አስተዳዳሪው ጆን ኬሲችም ቀና ነበር። ኬሲች በሚያስተዳድሩት በኦሃዮ ድል መቀዳጀታቸው የምረጡኝ ዘመቻቸውን ከውድቀት ከማትረፉም በላይ በመጪው ሐምሌ የፓርቲያቸውን ውክልና ለማግኘት ያላቸውን ተስፋም አለምልሟል።
We put one foot in front of the other. And I want to remind you again tonight that I will not
ግስጋሴያችን ቀጥሏል። እናም በዛሬዋ ምሽት ደግሜ የማሳስባችሁ ነገር ቢኖር በመድሪቱ ካሉ የስልጣን እርከኖች ከፍተኛ ወደ ሆነው ቦታ ለመጓዝ ርካሹን መንገድ ፈጽሞ እንደማልመርጥ ነው።
በሪፐብሊካን ፓርቲ ወገን ካሁን በኋላ ውድድሩ የሚካሄደው የቴክሳሱን ቴድ ክሩዝ ጨምሮ በሶስት እጩዎች መካከል ብቻ ይሆናል። ቴድ ክሩዝ ራሳቸውን የሚያዩት እንደ ዋናው ብቸኛ የዶናልድ ትራምፕ ተቀናቃኝ አድርገው ነው።
And going forward, the choice is straightforward. Do you want a candidate who shares your values?
ወደፊት በመናደርገው ጉዞ ምርጫው አሳሳች አይሆንም። እጩ ተወዳዳሪያችሁ የናንተ ሴቶችን የሚጋራ ነው ወይስ ለአስርት ዓመታት በላይ የናንተን ፍላጎቶች ሲቃወም የኖረ ተወዳዳሪ?
በዲሞክራቲክ ፓርቲ ወገን በፍሎሪዳ፣ በሰሜን ካሮላይና እና በኦሃዮ ከፍተኛ ድል ለተቀዳጁት ሂለሪ ክሊንተን ከተቀናቃኛቸው ሴናተር በርኒ ሳንደርስ እጅግ ብዙ የተወካዮችን ድምፅ አስገኝቶላቸዋል። የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከፍሎሪዳ ለደጋፊዎቻቸው ባደረጉት ንግግር ከሪፐብሊካኑ ዶናልድ ትራምፕ ጋር ያላቸውን ልዩነት አስረድተዋል።
If we reach out to treat each other with respect, kindness and even love instead of bluster and bigotry
አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት በትህትና በፍቅር ብንቀርብ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ ተባብረን ዳር የማናደርሰው ነገር አይኖርም።
ሴናተር በርኒ ሳንደርስ በበኩላቸው ሲናገሩ ግን በዘመቻው እንደሚገፉ ቃል ገብተዋል።
This campaign is doing well because we are listening to the American people.
የምረጡኝ ዘመቻችን በጥሩ ሁኔታ እየተካሄደ ነው፣ ምክንያቱም ህዝቡን ስለምናዳምጥ ነው። የምናዳምጠው ጥቂቱን ለዘመቻው የገንዘብ ድጋፍ የሚሰጡትን ቱጃሮች ብቻ አይደለም።
ሳንደርስ የተወካዮችን አብዛኛውን ድምፅ ማግኘት እንዳልቻሉ እየተስተዋለ ባለበት በዚህ ወቅት ግን ሂለሪ ክሊንተን የዲሞክራቲክ ፓርቲያቸውን እጩነት የማግኘታቸው እውነታ እየበረታ መጥቷል።
የቀደመውን የዜና ዘገባ የተከተለ የትንታኔ ዝግጅት ነው። ተከታዩ የትላንቱን የዩናይትድ ስቴትስ ፕሬዝዳንታዊ ቅድመ ምርጫ ውጤት ምንነትና አንድምታ እንመረምራለን። አሉላ በዊስኮንሲን ዩኒቨርሲቲ የምጣኔ ሀብት ፖለቲካ መምህሩን ዶክተር ዳንኤል ተፈራ ነው ወያይተሃልና ወደ ቅንብርህ መቀጠል ትችላለህ።
አመሰግናለሁ አዳነች። የየፓርቲያቸውን እጩ ሆኖ ለመቅረብ ተፎካካሪዎቹ በስካሁኑ የምርጫ ሂደት ያስመዘግቧቸውን ወይም ሳያስመዘግቡ የቀሯቸውን ውጤቶች በትላንቱ ምሽት የበርካታ ግዛቶች የቅድመ ምርጫ ውጤቶች ቀጣዩንም ሂደት በጨረፍታ ለመመልከት እንሞክራለን። ዶክተር ዳንኤል ተፈራ በቅድሚያ ለጊዜው አመሰግናለሁ። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ወሳኝ የሚባሉት ቅድመ ምርጫዎች ምናልባትም የነበረውን ሂደት የለወጠ እና መጪውን ያመላከተ በተባለ ውጤት በቅድመ ምርጫዎቹ የየፓርቲዎቻቸውን ተፎካካሪዎች በከፍተኛ ብልጫ ያሸነፉትን ሁለት ተፎካካሪዎች ድምፅ እናስቀድምና ወደ ውይይታችን እንዝለቅ።
This was an amazing evening. This was a great evening.
ይህ ድንቅ ምሽት ነው። ይህ ታላቅ ምሽት ነው።
If we reach out to treat each other with respect, kindness and even love instead of bluster and bigotry.
አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት በትህትና በፍቅር ብንቀርብ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ ተባብረን ዳር የማናደርሰው ነገር አይኖርም።
ዶክተር ዳንኤል የቀደሙት በትላንትናው ምሽት የምርጫ ውድድሮች በፍሎሪዳ በሰሜን ካሮላይና እና በኢሊኖይ በሶስት ግዛቶች በተካሄዱ የቅድመ ምርጫ ውድድሮች ተቀናቃኛቸውን በሰፊ ብልጫ ያሸነፉት የሪፐብሊካኑ ተፎካካሪ ዶናልድ ትራምፕ ሲሆኑ እሳቸውን ተከትለው ደግሞ የተሰሙት ምርጫው በተካሄደባቸው በአምስቱም ግዛቶች ተፎካካሪያቸውን ሴናተር በርኒ ሳንደርስን ያሸነፉት ሴናተር ሂላሪ ክሊንተን ናቸው። እስኪ ይህን ውድድር ውጤት በመገምገም እንጀምር።
እሺ፣ ሪፐብሊካን በኩል ዶናልድ ትራምፕ የሚያገኙ ይመስላል።
እጩ ሆነው የሚቀርቡ ይመስላሉ። አሁን ባለው ውጤት
ምክንያቱም ብዙ ወኪሎች ሰብስበዋል። በሁለተኛ ደረጃ ያሉት ሴናተር ቴድ ክሩዝ ናቸው። በዲሞክራቶች ደግሞ ቀድሞ የውጭ ጉዳይ ሚኒስትር የነበሩት ሚስስ ክሊንተን ይመራሉ በታላቅ ብልጫ አንተ እንዳልከውም። ስለዚህ ዋና አገር አቀፍ ምርጫ በሚደረግበት ጊዜ ሁለቱ ፓርቲዎች ሁልጊዜ የሚመርጡት የራሳቸውን እጩዎች ነው። የምርጫውን አጠቃላይ ውጤት ሊወስኑ የሚችሉት ከሁለቱም ፓርቲ የሌሉ ገለልተኛ ክፍል ናቸው። እነዚህ ገለልተኛ ክፍሎች የሁለቱም ፍጥጫ የሚፈቱ ናቸው።
በየፓርቲያቸው መራጮቻቸው በበቂ ቁጥር ከመጡ በኋላ ሚዛኑ የሚወዳደርበት ሁኔታ ላይ ሲሆን ተወዳዳሪዎቹ እንደሚያቀርቡት ፖሊሲ አንዴ ወደ ግራ አንዴ ወደ ቀኝ የሚደግፉት ገለልተኞቹ የወሳኝነት ሚና ይኖራቸዋል እያሉን ነው።
አዎ፣ በጣም በጣም እነሱ ሁልጊዜ መሀል ላይ ነው የሚሆኑት። ስለዚህ ከሁለቱ ከሚስስ ክሊንተንና ከሚስተር ትራምፕ እነዚህ ገለልተኛ ክፍሎች ምንድን ነው የሚያደርጉት? ከሁለቱ የሚሻለውን ነው የሚመርጡት። እነሱ ናቸው ወሳኞች ሁልጊዜ። ለምሳሌ ከነዚህ ሁለት ተወዳዳሪዎች የገለልተኞቹን ይበልጥ ድምጽ ያገኘው ነው ፕሬዝዳንት የሚሆነው። ምክንያቱም የሪፐብሊካን ፓርቲ አባሎች አሁን አንዳንዶቹ ያንገራገሩ ነው፣ ግን አይመስለኝም የሚመርጡት ትራምፕ ሊሆን ይችላል። በመጨረሻ ወደዛው ወደ ራሳቸው እጩ ነው የሚሄዱት። ዴሞክራቶችም ወደ ራሳቸው እጩ ነው የሚሄዱት። እና ታያለ አሁን ከጥቂት ጊዜ በኋላ የነዚህ እጩነት በግልጽ ሲታይ ተወዳዳሪዎቹ አቋማቸውን ወደ መሀል ነው የሚያደርጉት። ወደ መሀል ወደ መሀል ወደ መሀል ነው። ስለዚህ ዶናልድ ትራምፕ ሊቀይሩ ይችላሉ አቋማቸውን፣ ሂለሪ ክሊንተንም ሊቀይሩ ይችላሉ። ለምን መሰል ይሄን የሚያደርጉት? ለእነዚህ ገለልተኛ ክፍሎች
እነሱን ለመሳብ ሲሉ
ነው። እነሱን ለመሳብ ሲሉ እንደዛ ያደርጋሉ።
መልካም። ቀሪውን የምርጫ ሂደት አቅጣጫ የሚወስኑ ሌሎች ጉዳዮችንም እንመልከት። ዶክተር ዳንኤል፣ ከውድድሩ ያልወጡት ተፎካካሪዎች በሪፐብሊካኑ በኩል ሁለት ተወዳዳሪዎች አሉ። ቀደም ብለን እንዳነሳ ነው በዲሞክራሲው ደግሞ በርኒ ሳንደርስ አሉ። የእነሱ የምርጫው ፍጻሜ ድረስ እንቀጥላለን ማለት አንዳንዶችም ግምት፣ በተለይ በሪፐብሊካኖቹ ወገን በፓርቲው አባላት ድርድር ጭምር የሚያልቅበት ሁኔታ እንዳይፈጠር ስጋት የከሰተ ይመስላል። ምን አይነት ቀሪ ምርጫ ይጠበቅ ይሆን?
እሺ፣ ሁለቱም ሴኔተር በርኒ ሳንደርስም ሴኔተር ቴድ ክሩዝ ወኪሎች አሏቸው፣ ይሄ ዴሌጌትስ የሚባሉት አሏቸው። ስለዚህ እነሱ በተለይ በመጨረሻ ላይ ዶናልድ ትራምፕ የሚያስፈልገውን ቁጥር ካላገኙ ቴድ ክሩዝን ይፈልጋሉ። የቴድ ክሩዝን ተወካዮች ስለሚፈልጉ የፓርቲውንም አንድነት ስለሚያስጠብቅ በዛ ትኬት ላይ በዶናልድ ትራምፕ ትኬት ላይ በሁለተኛ ደረጃ እንዲወዳደሩ ነው ይህን የሚያደርጉ
እንጂ ድል የላቸውም ነው የሚሉት። በቀሪው ምርጫ ውድድሮች
አያገኙም። አሁን የሚወዳደሩት ለሁለተኛ እዛ ትኬቱ ላይ ለመቅረብ ነው። ምክንያቱም ዶናልድ ትራምፕ ለምሳሌ ዶናልድ ትራምፕ በብዛት ሁሉንም ቢያገኙ ያን የሚፈልገውን ቁጥር ቢያገኙ የሁለተኛውን ሰው የመምረጥ እድላቸው ከፍ ያለ ነው። አሁን ግን አይመስልም፣ እንደዛ አይመስልም። ምክንያቱም ሁሉም አሁን ይወዳደራሉ። ጃን ኬሲክም ይፈልጋሉ በቲኬቱ ላይ ለመቀመጥ በሁለተኛ ደረጃ ለመሆን ቴድ ክሩዝም ይፈልጋሉ። ስለዚህ ቴድ ክሩዝ አሁን እሱን ነው የሚናገሩት እንጂ ዶናልድ ትራምፕ እንደሚያገኙ ያውቃሉ። በርኒ ሳንደርስም ይሄንን ያውቃሉ። ነገር ግን ከሴኔተር ክሊንተን የውጭ ጉዳይ ሚኒስትር የነበሩት ሴኔተር ማን ነው?
ክሊንተን
ጋር በዛ ቲኬት ላይ ለመቅረብ ነው። ይሄ ነው
እንጂ እነኚህ ሰዎች ከዚህ በኋላ አድል የላቸውም ዋና ተፎካካሪ ሆነው ለመቅረብ።
አይመስለኝም። የለማ ቁጥሩ የለም፣ የደጋፊዎች ቁጥር ብዛት የላቸውም።
ምናልባትም ሁለቱ ግንባር ቀደም ተፎካካሪዎች ነጥረው የሚወጡና የፓርቲያቸውን ደጋፊዎች በዙሪያቸው የሚያሰባስቡ ከሆነ ሊመጣ የሚችለውን ለማየት እንሞክር። ዶናልድ ትራምፕ እስካሁን ባካሄዱት ምርጫ ኃይል የተመላበት አንዳንድ ጊዜም የሚናገሯቸው አነጋገሮች ለእሳቸው ደጋፊዎች ያነቃቁ፣ ሌሎችን ግን ተስፋ ያስቆረጡ፣ ከዚህ ቀደም በስፋት ያልታዩ አነጋገሮችን በማድረጋቸው ከሪፐብሊካን ፓርቲው ጭምር ነቀፌታ ሲቀርብባቸው እናያለን። እሳቸውን የሚወዱ ግን ይበልጥ እየደገፏቸውና ማንኛውንም ድጋፍ ለመስጠት ቁርጠኝነታቸውን ሲያሳዩ እንመለከታለን።
እሺ፣ ሚስተር ዶናልድ ትራምፕ የፖለቲካ ሰው አልነበሩም። ከንግድ ዓለም ነው የመጡት። ስርዓቶቹን ባህሎቹን ተከትለው አይደለም የሚወዳደሩት። የመሰላቸውን ይናገራሉ የሚባለውም እንደ አንድ ጥሩ ነገር ሆኖ ታይቷል ለሳቸው። ግን ይሄ የፖለቲካውን ስርዓት የዲፕሎማሲ ያነጋገር እነዚህ ነገሮች የተከተለ አይደለም። ግን ህዝቡ ብሶት ስላለው እነዛም ብሶቶች አንዳንድ ጊዜም ከመጠን በላይ ከሚያስፈልገው በላይ ስለሚናገሩ ይሄ እንዲህ አይነት ድጋፍ ያለ ይመስላል። ግን ይሄ እንዲህ አይነት ድጋፍ አያዛልቅም። ለፖለቲካ ደጋፊዎቻቸው ደስ ይል ይሆናል። ግን እነዛ ወሳኝ ድምፅ ሰጪዎች ያልኩህን መዘንጋት የለብንም። ለእነሱ ይሄ በጣም አስጊ ነው። ስለዚህ ወዴት እንደሚሄዱ ጉዳዩን ሊያባብስባቸው ስለሚችል ቀስ ብለው ሊያሻሽሉ ይችሉ ይሆናል። ደግሞ አማካሪዎችም ሊኖራቸው ይችላል። ግን የፖለቲካ እንትናቸው ተጋፋጭነት፣ መናገር የሚገባቸውን ትክክለኛ ጉዳዮችን ያነሳሉ። ለምሳሌ ግን እነዛን ትክክለኛ ጉዳዮች በጥሞና ረጋ ባለ መንገድ የመናገር ልምምድ የላቸውም። እንዳልኩ ከፖለቲካ ዓለም ለፖለቲካው ዓለም አዲስ ናቸው። እሳቸውም ይናገራሉ። በበርኒ ሳንደርስን ያያቸው እንደሆነ በጣም የበሰሉ ፖለቲካ ሰው ናቸው። በጣም ትህትናን በተጎናጸፈ መንገድ የሚፈልጉትን ነገር ነው ለህዝብ የሚያቀርቡት። ስለዚህ በጣም ተወዳጆች ተወዳጅ ሆነዋል፣ በተለይ በወጣቱ ክፍል።
ወጣቱ ማነሳሳት ችለዋል።
አዎ፣ እንደዛ ነው።
በዲሞክራቲክ ፓርቲው ጎራ በተለይ ሴናተር ሂላሪ ክሊንተን ያገኟቸውን ድምጾችና የወደፊቱን አቅጣጫ የተመለከተውን ቀሪ ክፍል በሌላ ጊዜ እናቀርባለን። ዶክተር ዳንኤል ተፈራ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ይህች እንደማችሁ አድማስ ነው የሚችለው ሱዳን ትላንት በሀገራችን ወቅታዊ ሁኔታ ምሁራን አቅርባቸው ሲታያዩ ነበር። አስተያየቶችን ስታስተምጡ ነበር። እኔን በጣም የሚገርመኝ አንዳንድ ምሁራን የሚሰጡት ምሁራዊ አስተያየት እንዲሁ በደፈና መንግስትን ለመቃወም እና ለመንቀፍ የሚያወሩ ነው የሚያስመስለው። ዓለም አቀፍ መንግስታት ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ IMF እና የተለያዩ ዓለም አቀፍ ድርጅቶች በአንድ ድምፅ ያመኑበትን ግልጽ ነገር እንኳን መንግስትን የሚቃወሙና ያኮረፉ ወገኖች ለማስደሰት ብለው ምሁራዊ ግዴታቸውን ወደ ጎን አድርገው የሚያወሩት ያሳዝናል። በዛ ላይም በተጨማሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህዝቡ ይቅርታ የጠየቀው የህዝብ ጥያቄ በወቅቱ ምላሽ ባለመስጠታቸው የተፈጠረውን ቅሬታ በመጠቀም አንዳንድ በእኩይ ዓላማ የተሰማሩ ኦነግ፣ ግንቦት ሰባት፣ አርበኞች፣ ሌሎች በሻዕቢያ ጋሻ ጃግሬነት የሚንቀሳቀሱ ድርጅቶች ሴሎቻቸውን በመላክ ላደረሱ ጥፋት ለምሳሌ ህዝባዊ ፖሊስን ገለው በምህረት በመጎተት የኢትዮጵያ ሉዓላዊ ባንዲራ አውርደው የኦነግ ባንዲራ እስከ መስቀል ደረሱት መንግስት ህዝብን ከጥፋት ለማዳን ለወሰደው እርምጃ የዋህ ህዝብን መስዋዕት ስላደረጉ ነው። በጣም አመሰግናቸው። ቻው ቪዎች።
አሁን ደግሞ ከትላንት
ከከስ በፊት አዳነች አንድ ሌላ ያድማጭ አስተያየት አለን። በኢሜል ከደረሱን ያንዱን አሰማችሁ። ስሜን መግለጽ አልፈልግም ሲሉ እንደረደራሉ። በጤና መድል ላይ ያደረጋችሁት ዘገባ በጣም አስደስቶኛል። ለምን ብትሉኝ መንግስት ሁልጊዜ የህዝቡን ይሁንታ፣ ሐሳብና የልብ ትርታ ሳያዳምጥ መመሪያዎችንና የልማት ስራዎችን ያስኬዳል። ይህ ደግሞ የስልጣን ህልውናውንም አደጋ ላይ የሚጥል ነው። የምሰራበት መስሪያ ቤት ከደሞዛችን በግድ መቆረጥ እንዲጀምር ፎርም ሁሉ አስሞልቶናል። ይህ የመራዘሙን ዜና ከዚህ ገጻችሁ ላይ የአሜሪካ ድምፅ ራዲዮን የድረገጽ ማለታቸው ነው ስመለከት እሰይ ብያለሁ። ለሌሎች ሰራተኞችም ላሰማ አውጃለሁ። ምክንያቱም አብረን እየተማረን ስለነበር የሚገርመው ታዲያ ያምና 2007 ዓ ም ሲቪል ምህንድስና ምሩቅ ነኝ። ከወራት በፊት ነው በ2298 ብር በመንግሥት መስሪያ ቤት የተቀጠርኩት ይላሉ አድማጫችን። የኤች አይ ቪ ጡረታ፣ የሥራ ግብር፣ የድርጅት አባልነት እየተባለ ተጎማምዶ 1700 ብር ይሰጠኛል። አድማጫችን ረዘም ያለ መልእክት ነው ያደረሱን። የድርጅት አባል ካልሆንኩ ደግሞ በሥራ ላይ አበልና ሌሎች ጥቅማጥቅሞች ከሚያስገኙ መስመሮች ውጭ ያደርግሃል ይላሉ። ያለሁበት ወረዳ አካባቢ ያሉ መምህራን የሥራ ማቆም አድማ ለማድረግ በብርቱ ተዘጋጅተውም ነበር። አሁን መራዘሙን ስለሰማን በረደልን እንጂ የዘገባዎቻችሁን አይነት መረጃ ከማንኛውም የኢትዮጵያ መገናኛ ብዙሀን አናገኝም። እባካችሁ እንወዳችኋለን፣ በርቱ ሲሉ ይጨርሳሉ። ሌሎቻችሁም ጻፉ። በርከት ያላችሁ አድማጮቻችን አስተያየቶች ደርሰውናል። እንግዲህ ሰዓታችን እንደፈቀደ እናቀርባለን።
አሁን ደግሞ ከትላንት የቀጠለ በኢትዮጵያ የፖለቲካ ወቅታዊ ሁኔታ የተደረገ ውይይት ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፈው ሳምንት ሐሙስ በፓርላማቸው ባቀረቡት ሪፖርት በኦሮሚያና በሌሎችም አካባቢዎች ለተፈጠረው የሕዝብ ቅሬታ ፓርቲያቸውንና መንግስታቸው ኃላፊነት እንደሚወስድ መናገራቸው ይታወሳል። እኛም ኃላፊነት መውሰድ ሲባል እስከምን ድረስ ይሄዳል በሚል ጥያቄ መነሻነት በትላንት ዕለት የሶስት እንግዶችን ትንታኔ አቅርበናል። እንግዶቻችን ከኢትዮጵያ አቶ ገብሩ አስራት የአረና ትግራይ ፓርቲና የመድረክ አመራር አባል፣ አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክና የሥነ ጥበብ መምህር፣ ከዚህ ከዩናይትድ ስቴትስ ደግሞ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስና የሕግ መንግስት መምህር ናቸው። አዘጋጅና አቅራቢው አዲሱ አበበ የትናንቱን ውይይት ያቆመው ለፕሮፌሰር አለማየሁ ገብረ ማርያም የቀረበ ጥያቄ በሰዓቱ እጥረት ምክንያት ሳይተላለፍ ቀርቷል። አሁን ታዲያ መለስ ብለን በጥያቄው እንጀምራለን።
ያንን መንግስት መወገድ ያሉበት ድረስ የሚያደርስ ጥያቄ ነው። ስለዚህ
ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አለማርያም፣ የፖለቲካ መሪዎችም እንደ ዶክተር መረራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረድ ነው ያለበት እስከ ማለት ይሄዳሉ።
ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በክቶታል። ሂዱልን አልመረድናችሁ እያለ ነው
ህዝቡ። ይሄንን ነው የሚለው ነው። በዚህ ላይ ገፋ አድርገው ፕሮፌሰር አል ተናግረው ወደ አቶ ገብሩ መለሳለሁ።
ይሄ ቀላል ጥፋት አይደለም። የአስተዳደር ጉድለት፣ የፍትህ ጉድለት፣ የተጠያቂነት ጉድለት፣ የህግ በላይነት ጉድለት፣ እነዚህ ነገሮች ለ25 ዓመት ሲደጋገሙ ሲፈጸሙ የነበሩ ወንጀሎች ናቸው። እነዚህን ጉድለቶች ቅራኔ በማለት አቃሎ ነገሩን ዘሎ ለማለት አይቻልም። ጉድለት አሉ ከተባለ ይቅርታ የሚያስጠይቅ ነው ከተባለ አንድ ሰው ጥፋቱ ሳይታወቅ ይቅርታ ሊሰጠው አይችልም። ምናልባት ግን በዘዋት አስተያየት ሊሆን ይችላል። ምክንያቱም እስረኞቹ ይታጎሩና እስር ቤት ውስጥ ከበሰበሱ በኋላ ይጠረና ይቅርታ ጠይቁ ይባላል። ለእኔ አይገባኝም። ህዝቡ በጥፋቱ ላይ ዳኝነት ይስጥ ነው የምለው።
የአቶ ኃይለማርያም ይቅርታ መጠየቅ አቶ ገብሩ ከስልጣን እስከ መልቀቅ ያደርሳል?
በትክክል በትክክል ሁለት ነገሮች ማየት አለብን። ከፖለቲካ አንጻር ህወሀት ኢህአዴግ አብቅቶለታል። አሁን ህዝቡን ለመምራት አይችልም። እንዲያውም እንቅፋት ነው የሆነው የህዝቡን የለውጥ እማት የሚያደናቅፍ እንጂ ይሄን ወደፊት ለማራመድ ተቸግሯል፣ አልቻለም። የድርጅቱ አባሎችም የተገነዘቡት ጉዳይ ነው። ግን ደግሞ ጉዳዩ ከፖለቲካ እንቅስቃሴ አደናቃፊ መሆን ብቻ መታየት የለበትም። ከአገሪቱ ህግ ብቻ እንኳ ብናየው ስልጣን ያስለቅቃል። ያለፉት 6 ወራት ስናየው ኢትዮጵያ ውስጥ ብዙ ህይወት አልቋል፣ ብዙ ንብረት ወድሟል። ከዛም በላይ ግን የህዝቦችን የመልካም ግንኙነት እሴትም ተፈርሷል፣ ተበላሽቷል። ቅድም እንደተባለው ምርጫ አልነበረም። በዝርፊያ ነው እንግዲህ 100% አሸንፈናል ባሉበት ማግስት ነው መንግስት ባቋቋሙበት መንግስት ነው የሁሉ እየታየ ያለው። ግን ይሄ የአጭር ጊዜም ክስተት አይደለም፣ ቆይቷል እኮ። ከፖለቲካ አንጻርም አብቅተናል፣ መምራት አልቻልንም። ድፍረት ካለ ይሄ ነው። ሌላው ከህግ አንጻርም ለዚህ ለጠፋው ያለቀው ህዝብ እንግዲህ ኦሮሚያ ብቻ ከ260 በላይ ሰው አልቋል።
270
በጎንደር፣ በደቡብ፣ በጋምቤላ ያለቀው ስደምረው በዚህ 6 ወር በጣም ከፍተኛ ነው። በሌላ ሀገር የአንድ የሁለት ሰው ህይወት ጥፋትም ከፍተኛ ጥያቄ በመንግስት ላይ የሚያስጠይቅ ጉዳይ ነው። አሁን ግን ቁጥሩን እንኳን ለመናገር አልደፈሩም አልቻሉም። ይሄን ያጠፋ መንግስት ነኝ ብሎ መቀጠል እንጃ የሚያስችለው አይመስለኝም።
ለነገሩ ጠቅላይ ሚኒስትሩም እኮ
ካሁን በኋላ አርሶ አደራችንንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም
እስከ ማለት ደርሰዋል። አቶ አበባ እርሶ ጋር ልምጣ እስቲ። ይሄ ነገር ስልጣን እስከ ማስለቀቅ ይደርሳል ወይ? እርሶን አስተያየት
ከአንድ ቦታ ልነሳ ሀሳቤን ጥሩ አድርጌ ለማስገንዘብ፣ ብዙ ግጭቶች ከዚህ በፊትም ተከስተዋል ኢትዮጵያ ውስጥ። እዚህ ጋር በጣም የተደበሰበሰ ነገር የሚታየኝ ከፍተኛ እልቂት ነው የተፈጸመው። ንብረት ወድሟል፣ የሰው አካል ተጎድቷል፣ የሰው ህይወት ጠፍቷል ካል ለምንድን ነው አጣሪ ኮሚሽን እንኳ አልተቋቋመ? አንድ ይሄን ህዝቡ በደንብ አድርጎ መገንዘብ አለበት። እንዴት ሳይነሳ ቀረ? ይሄን ካልኩ ዘንዳ ምንድን ነው ትልቁ ነገር ከስልጣን የሚያስለቅ ቀው አሁን የተፈጠረው የኦሮሚያ ችግር አይደለም። ትናንት የተፈጠረው የቅማንት ጉዳይ አይደለም። ኦል ዘ ሪከርድስ የሚያሳዩት የ23 ዓመት ጉዞ የሚያሳየው ምንድን ነው? የግጭቶችን መባባስ ነው። እነዛ ግጭቶች አልተፈቱም። አንደኛው እንኳ ግጭት ሁነኛ በሆነ መንገድ ሲፈታ አላየንም። የጋምቤላ ችግር አሁንም እዛው ነው። የሙስሊሞች ችግር እዛው ነው። እያንዳንዱ ጥያቄ ደግሞ መሰረታዊ ጥያቄ ይዞ ነው የሚነሳው። እነዚህን መፍታት ካልቻለ ወንበር የሚገባው መንግስት ነው ወይ? እንደው ተቀምጦስ ህዝብ ፊት መናገር የሚችል ፓርላማ ነው ወይ?
የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለው። ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው።
ተስፋ ያደርጋሉ። እንግዲህ አልዘገየንም ነው የሚሉት። በዛ ይቀጥሉና አበባ ወደ ሌሎቹ ይሄዳለሁ።
እኔ ከመዘገየትም ታልፏል። ምንድን ነው አንድ ነገር አለ ብዙ ጊዜ መነሳት ያለበት። ቅድምም ባላገሩ የነቃ ስለሆነ ባላገሩ ስለነቃ አይደለም። የፖለቲካ ንቃተ ህሊናው ድሮም ከከተሜው አንሶ አይደለም። ስለ ቀየው ስለ አኗኗሩ ከማንም ከከተሜው የበለጠ የሚጨነቅ እንደውም በጣም ቢተርም እንዲሆነ ፖለቲከኛና የራሱ የሆነውን አለማስነካት የሚፈልግ የነበረ ባላገሩ ነው። እና አሁን አይደለም ትናንት አይደለም የነቃው ባላገሩ፣ ቦታ ስለሌለው ነው። ፖለቲካውን የሚያራምድበት የሚናገርበት የሚጮህበት እነዛ ባህላዊ የነበሩ ነገሮችም ስለተዘጉበት ነው ስለታፈነ ነው እንጂ ባላገር ትናንት አይደለም የነቃው።
ፕሮፌሰር አሎ
ትከሻ ላይ ተንጠልጥለን ነው የሚለው ነገር ግን አሁን በጣም ትክክል ነው። ምክንያቱም የኢህአዴግ የፖለቲካ ካፒታል ባላገሩ ነው።
ፕሮፌሰር አሎ ሰው ጋር ልምጣ።
እሺ፣ በአንድ ህዝብ ላይ ሽኮኮ ተንጠላጥሎ ለ25 ዓመት ከኖረ በኋላ አይ ተጣብቀን መኖር እንፈልጋለን፣ አንዳንድ ነገሮች የተሳሳቱትን ለነካ ነካ አድርገን በማሻሻል እንደገና በዚሁ እንቀጥላለን የሚል አይነት አነጋገር አስደናቂ አነጋገር ነው። ችግሩ ምንድን ነው? እዚህ ላይ ህወሓትም ሆነ ኃይለማርያም አጣብቂኝ ጊዜ ውስጥ ነው ያሉት። ህዝቡ ተናዷል፣ አክትፍሏቸዋል። ኃይለማርያም የሚለው በጣም ችግር ላይ ነን፣ የወደቅ ነው፣ አጣብቂኝ የሆነች ቦታ ላይ ነን ያለ ነው እና ፕሮፓጋንዳ እንጀምር፣ እንሻሻላለን፣ አጥፍተናል ምናምን የማለት አስተያየት ነው የሚሰጠው። ተናገር ተብሎ ነው ራሱ እንኳን እኔ በግሉ ይናገራል ብዬ አላስብም። ሞልተውት ነው የላኩት ወደ ውጭ፣ እንደዚህ እንደዚህ በል። ስለዚህ ይሄ የፕሮፓጋንዳ ጨዋታዎች ናቸው በእኔ አስተያየት። መፍትሄው ምንድን ነው? መውረድ ብቻ ነው። ስለዚህ ህዝቡ የተጣበቀውን ነገር ማስወረድ ነው የሚፈልገው።
ቀደም ሲል ዶክተር መረራ ይሄ ፓርቲ አልቆለታል፣ ኢህአደግ አልቆለታል፣ መሄድ አለበት ህዝቡ አይፈልገውም ብለዋል። ግን ሌላ ደግሞ ከእሳቸው ጋር ያሉ ኦፌኮ ውስጥ ምክትል ሊቀመንበር አቶ ሙላቱ ገመቹ
ቁርጠኛ የሆነ አቋም መውሰድ አለበት። በአሁኑ ጊዜ ለህዝብ የሚያስብ ከሆነ ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር መወያየትና ሰላማዊ ሁኔታ መፍጠር መቻል አለበት።
ውይይት ቢደረግ ይላሉ። ውይይት እንግዲህ የሚደረገው ጠቅላይ ሚኒስትርና መንግስታቸው ከሚከሷቸውም ጋር መሆኑ ነው። እንግዲህ ከፖለቲካ ፓርቲዎች እነሱ ናቸው እንደሚሰሩት፣ ህዝብ የሚያናቁሩት እርስ በርስ የሚሉት እነሱ ናቸው እና መፍትሄ ሆነ ይሆናል። ይሄ አቶ ገብር ሰው ይቀጥሉና ወደ ሁለቱ እንግዶች ይሄዳለ።
ኢህአዴግ ፖለቲካዊ ተቀባይነቱ ተሟጦ አልቋል። ይሄ የታወቀ ነው። ግን አሁንም የጸጥታ ኃይሎቹን ይመራል። ሰራዊት የሚመራ ፖሊስ የሚመራ ደህንነቱ የሚመራ ኃይል ነው። እንዲሁ በቀላሉ ስልጣን የሚሰጥ አይደለም። ይሄ መታወቅ ያለበት ይመስለኛል። በመጥፎነቱም ቢታወቅም እንደ ፖለቲካ ፓርቲም ያለ ነው። ስር ነቀል የሆነ ለውጥ ለማምጣት ዝግጁ እስከሆነ ድረስ እኮ መነጋገር መወያየት ይቻላል። ግን ኢህአዴግ በዚህ ደረጃ ላይ ነው ወይ? ስር ነቀል ለማውጣት ዝግጁ ነው ወይ? እንኳን ስር ነቀልና መለስተኛ ለውጦችን ለማምጣት ባልተዘጋጀበት ሁኔታ ተነጋግረን ይህን ለውጥ እናመጣለን ይሄ የሚለው ነገር የዋህነት እንዳይሆን ያም ሆነ ከሆነ ግን እንደ አንድ ተቃዋሚ ፓርቲ መሰረታዊ ጥያቄዎች መፈታት አለባቸው። በዚህ መነጋገር ሁሉ ግዜ ይችላል የሆነ ተቃዋሚ ፓርቲ ማድረግ የለበትም የሚል ነገር የለኝም። ማድረግም ተገቢ ይመስለኛል። ፍቃደኛ እንደማይሆን ይገባኛል። አይሆንም፣ ጭራሽም የማያደርገው ጉዳይ ነው። ግን የእርቁ መንገድ ኢትዮጵያ ከጥፋት የምትድንበትን መንገድ እና በተቃዋሚዎችም በሌሎች የሚነሳው ጉዳይ እቀበላለሁ ካለ ግን መነጋገሩ ችግር አይሆንም። ለዚህ ሁሉ ቅድሚያ ሁኔታ ግን ነጻነት ነው። ነጻነት በሌለበት ፓርቲዎች ምንም ያደርጓችሁ
መወያየቱ አይከፋም። እርስዎ እንዳሉት እንግዲህ ከማንም አልተጣላንም እኛ እርቅ አያስፈልገንም የሚል ሀሳብ እስካልመጣ ድረስ ማለቴ ነው። አንድ ለየት ያለ ጥያቄ አቀርባለሁ። ግን ከዛ በፊት ፕሮፌሰር አልና አቶ አበባው ያልተነገረ ማንሳት አለብን የምትሉ ጥያቄ ካለ እድል ልስጥ። አቶ አበባው፣
እርቅን ካነሳን ማለት ነው በሩ ዝግ የሆነው በኢህአዴግ ምክንያት ነው። ከመጀመሪያው ጀምሮ እነዚህ ኢትዮጵያዊ ሰጪዎችን ናዳቸውና እንዴት አድርጎ ማን ይቀበለው ነው። አሁን ትልቁ ችግር ምንድን ነው? የመስማት በጎ ፈቃደኝነት አላይ የፖለቲካ ፓርቲዎችንም አይ ህዝብንም ሌላውንም ሲቪል ማህበረሰብ ተቋማትንም እነዛንም ይዞ ለድርድር ይቀርባል እስኪ ላዳምጣችሁ ብሎ ያስባል ብዬ አላምንም።
አንድ ከጠቅላይ ሚኒስትር ንግግር ላሰማ።
መመሪያ በደስክ በመስሪያ ቤት ደስክ የሚሰራ ሳይሆን መመሪያውን ከሚጠቀሙ ኃይሎች ጋር ዝርዝር ውይይት፣ ዝርዝር መግባባት የሚፈጠርበት መሆን እንዳለበት ተገንዝበናል።
ምንም ነገር ስንሰራ ለህዝብ አሳውቀን ነው የምንሰራው ነው የሚሉት።
የለም እኔ ልቀጥል።
እሺ ቀጥሉና ወደ ሌሎች እንሄዳለሁ።
ደንብ፣ ህግ፣ መመሪያ የሚል ነገር አለ። ህግ ህግ ነው። እሺ ህገ መንግስቱም ህግ ነው። ሌሎችም የሀገሪቱ ህጎች አሉ። ደንብ ማንም አካል ያወጣው እሱም ከህግ ለይትን ማናየው ነው። መመሪያ የምትለው አቃል በደንብ ተደርጋ መተንተን አለባት። እዚህ ጋር መመሪያ አንድ የክልል ባለስልጣንም ይሁን የወረዳ የዞንም ባለስልጣን ይሁን እንዲህ ይሁን ብሎ በራሱ ፍላጎት በራሱ እምነት ከራሱ ግል ባህሪውም የተነሳ እንደፈለገ የሚያደርግበት ነው እና መመሪያም ትኩረት የሰጡባት ምክንያት ሁልጊዜ ጊዜም ለኢህአዴግ እና ወዲህ ለማለት ነገሮች ተበላሹብኝም በመመሪያ ምክንያት ነው፣ በአፈጻጸም ምክንያት ነው። መመሪያ ምንድን ነው? አንድ ነገር መሬትን ያክል ነገር የአንድን ህዝብ ነጻነት የማንነቱን አይነት ነገር ይሄ ነው የምታደርገው ይሄን ነው የምታደርገው ነገር በህግ ተደንግጎ ወጥቶ ይቀመጣል። ከዛ ውጭ መመሪያ የሚባል ነገር ምንድን ነው የሚያስፈልገው?
ከህግ ጋር የሚሄድ በመሆኑ እንደው ለህግ ባለሙያ ደግሞ ወደዛ ጥያቄውን ልግፋ። ፕሮፌሰር አል
አሁን ስልጣን ላይ ያለው አስተዳደር ነኝ የሚለው 100% አሸንፌያለሁ ብሏል ምርጫውን። ህዝቡ 100% ደግፎኛል ማለት ነው። ሁለተኛ ደግሞ ባይደግፈኝም በወታደር ኃይል ቆያለሁ ነው። ወታደሩ በእጅ ላይ ነው ያለው ነው። እንግዲህ ይሄ ያለ ስለ እርቅ ማውራት አስቂኝ ሆኖ ነው ለእኔ የሚታዩኝ። መጀመሪያ መደረግ ያሉበት ነገሮች አሉ። አንደኛ ለምሳሌ በብዙ ሺህ የሚቆጠሩ ፖለቲካ እስረኞች መፈታት አለባቸው። 2005 ጊዜ የተገደሉ 193 ሰዎች አሉ። 237 ገዳዮች ስማቸው ተጽፎ አለ። እነዚህ መቅረብ አለባቸው። መሰረታዊ የሆኑ ፍትህን የሚመለከቱ ነገሮች መደረግ አለበት። ዝም ብሎ ግን መዋዠቅ በእኔ አስተያየት የህዝቡን አስተሳሰብ ለማሳሳት እና ለማወናበድ አይነት የተደረገ ስትራቴጂ ብዬ ነው ማምነው።
ህግ ከመጽደቁ በፊት ደንብ ከመውጣቱ በፊት ዝም ብሎ ጠረጴዛ ላይ የሚወሰን ነገር አይደለም ብለው ያምናሉ ጠቅላይ ሚኒስትር ኃይለማርያም። አቶ ገብሩ፣
እሺ የኢህአዴግን አካሄድና አሰራር ለሚያውቅ ትርጉም ያለው አይመስለኝም። ህዝብ ማስጨመቅ ነው እኮ ካድሬው ያመጣውን ውሳኔ እንዲቀበል ማድረግ ህዝብ ማሳተፍ ማለት አይደለም። ህዝቡ ወሳኝ አይደለም አልሆነም።
መልካም። ቀደም ሲል የተናገራችሁት በሙሉ ብዙ ጥያቄዎችን እንድተው አድርጎኛል። ለምን ኢህአዴግ ካሁን በኋላ ያለው ተአማኒነት ምን ይመስላል የሚል ጥያቄ የመሳሰለውን፣ ተአማኒን መሆን ቀርቶ ስልጣን ላይ መቆየት የለበትም እስከ ማለት ሄዳችኋል ሶስታችሁም። አንድ እንደው በአንዳንድ የኢትዮጵያ ክፍሎች በተለይ በኦሮሚያ አካባቢ አሁን ውጥረቱ በጣም ከፍተኛ ነው። አሁን በምንናገርበት ሰዓት ማርሻል ሎው ማለት ወታደራዊ አስተዳደር የታወጀ አይነት ነው። በየሶሻል ሚዲያው ተጽፏል፣ ተንጸባርቋል። ኦሮሚያ ውስጥ አንድ ወጣት ወይ ሁለት ወጣት ሆኖ ቢቆሙ እርምጃ ሊወሰድባቸው እንደሚችል እኛም ደውለን እንዳጣራ ነው። ወታደሮች በአካባቢው ሰፍረዋል፣ ከበዋል ቦታው እና መንግስት በዚህ ላይ ምንም የተናገረው ነገር የለም። ኦፒዲዮ ስልጣኑ ይልቀቅ ምንም አልሰራም የሚለው ነገር እንኳን ኦፒዲዮ ራሱ መልስም አልሰጠም እስካሁን ድረስ። መንግስት ይሄን አለመናገሩ አደጋ አለው። ወጣቶች ሳያውቁ ወይ ሳይሰሙ ሁለትና ሶስት ሆኖ ቢቆሙ እርምጃ ሊወሰድባቸው ሊታሰሩ ይችላሉ ማለት ነው። ይሄ ሁኔታ እንዴት ታዩታላችሁ? ፕሮፌሰር አልከርሶ እንነሳ እንደገና።
እሺ ትንሽ አስደንቆኝ ነው አነጋገርህ የሳኩት። ኢትዮጵያ እኮ በወታደራዊ አስተዳደር ግንቦት 1991 ዓ.ም በአውሮፓ አቆጣጠር እኮ የኖረች ናት። ዘዋት አሁን ያለው አስተዳደር በጉልበት ስልጣን ከያዘ በኋላ ወታደራዊ በሆነ መንገድ ራሱን በስልጣን ላይ አስቀምጧል። ስለዚህ እንደ አዲስ ነገር ሲወራ ትንሽ አሳቀኝ፣ ወታደራዊ አስተዳደር። እርግጥ ያው ከፊት ወታደሮቹ ላይ ይታዩ ይችላሉ፣ ግን ስልጣኑን የሚያስረግጠው የሚፈልገውን ነገር በስራ ላይ የሚያውለው ሁሉን ነገር ወታደሩን ተማምኖ ነው ማለት ነው። ግን እዚህ ላይ መጥቀስ የምፈልገው ምንድን ነው፣ አንድ ሀገር ውስጥ ህገ መንግስት ካለ ድረስ ወታደራዊ አስተዳደር ቀርቶ ወታደራዊ ነገሮችን በስልጣን ፖለቲካ መስክ ላይ ሊሰማሩ አይችሉም። ባለውም ህገ መንግስት
መንግስት ላይ ጤና አይሰጣቸውም። ስለዚህ ራሱ ይሄ ፖለቲካዊ ውሳኔ ሆኖ ህዝቡ ከርቶናል፣ ህዝቡን በስነ ስርዓት መከታተል አንችልም፣ ያለው የፖለቲካ መዋቅር ሊቆጣጠረው ስለማይችል በሚታይም መንገድ ሆነ በማይታይም መንገድ ወታደራዊ ወይንም በጉልበታዊ ወታደራዊ ማለት በጉልበት ማለት ነው፣ በጠመንጃ አስበርክከን እንገዛዋለን አይነት ነገር እስከሆነ ድረስ ህገ መንግስት የሚባለው ነገር ራሱ መሳቂያ ነው የሚሆነው። የጀመሩትም በወታደራዊ አገዛዝ ነው፣ አሁን የሚፈጽሙትም በወታደራዊ አገዛዝ ሊሆን ይችላል ማለት ነው።
ወደ አቶ አበባየሁ ሄጄ በአቶ ገብሩ አስራት አጠቃልላለሁ። እንግዲህ ፕሮፌሰር ወታደራዊ አስተዳደሩ ቆይቷል፣ የት ነበርክ ነው የሚሉኝ። መልካም። ሌሎቻችሁ አቶ አበባው ይቀጥሉ።
አቶ ገብሩ እንኳ እዚህ አዲስ አበባ ስለሆኑ በደንብ ያውቁታል። ምናልባት ፕሮፌሰር አለማርያም እና እርስዎ አቶ አዲሱ ምናልባት ላያውቁት ይችላል። ካምፕ አዲስ አበባ ገብቷል እኮ ይሄ ወታደራዊ አስተዳደር እንኳ አልለውም፣ ግን በትልልቁ የተጻፉ ማንም የሚያያቸው የፌዴራል ምናምን ምናምን ሻለቃ ይሄ ክፍል ሀ ምናምን መምሪያ እየተባለ ብዙ ቦታዎች ላይ ወታደራዊ እንኳ እኔ አልለውም፣ ግን ድብን ያለ አምባገነን መንግስት ነው ይሄ። አምባገነንም አንለውም። አምባገነን የፖለቲካ ዲክሽነሪያችን ላይ እንዴት እንደገባም አላውቅም፣ ምን እንደሚገልጽም አላውቅም። ግን አምባገነን የሆነ የታበየ ምንም ነገር የማይሰማ በራሱ ብቻ የሚሄድ መንግስት ሆኗል። ያ ደግሞ ጡንቻው ከወታደሩ የተነሳ ነው። ሻለቃ አምሳ አለቃ ወይ ኮሎኔል የሆነ አይምራን እንጂ በትክክል እየተካሄደ ያለው ምንድን ነው? ወታደሩ ኃይል ሰጥቶት ነው እየጠራ ያለ።
አቶ ገብሩ እርስዎ የማጠቃለያ ሀሳብ ይሰጡኛል ቀደም ባሉት ነው።
እኔም እንግዲህ የኢትዮጵያ መንግስት ወታደራዊ መንግስት ነው በሚለው ላይ አልስማማም። ልክ አቶ አባብ እንዳሉት አንዳንዱ አምባገነን ነው ይለዋል፣ አንዳንዱ አምባገነን ነው ይለዋል፣ የተለያየ ስም ይሰጠዋል። ግን ወታደራዊ መንግስት ግን አይደለም። ወታደሩ ራሱ ስልጣን ሲይዝ ነው ወታደራዊ መንግስት የሚመስለኝ እኔ። ህገ መንግስቱ እየሰራ አይደለም፣ እስማማለሁ። የሚወጡት ህጎችም አይሰሩም፣ ሌሎችን ለማፈን ሌሎችም ለማንበርከክ የሚሰሩ ካልሆኑ በስተቀር በኢህአዴግ በዚህ በወጣው ህገ መንግስትና ህግ እንኳ እየተገዛ አይደለም አሁን በማየው። ሌላው ወታደሩ የጸጥታ ኃይሉ ህዝቡ የሚሰማውን ስሜት ወታደሩም አይሰማውም የሚል እምነት የለኝም፣ ይኖረዋል። ከዚህ ከህዝቡ እንቅስቃሴ ከህዝቡ የፖለቲካ ጥያቄ የተነጠለ ነው ለማለት ግን ያስቸግረኛል። የሆነ ሆኖ ግን አሁን ኢህአዴግ ለመግዛት ለመቀጠል ይሄን አጠናክረው እንግዲህ ኦሮሚያ ውስጥ ከአሁን በፊት ምናልባት የክልሉ ፖሊስ የክልሉ ካድሬ ሲገዛ ነበር። አሁን ኦሮሚያ በክልል ካድሬና በክልል ፖሊስ መገዛት አልቻለም። ስለዚህ ሰራዊት ገብቷል፣ ፖሊስ ገብቷል፣ በሌሎች አካባቢዎችም እንዲሁ። ስለዚህ ይሄ ለውጥ ነው ለራሱ ድሮ በነበረው አካሄድ መግዛት ያልተቻለበት ሁኔታ ህዝቡ ውስጥ ተከስቷል ማለት ነው፣ አገሪቱ ውስጥ ተከስቷል።
መልካም። አንድ እኔ ስናገር ቃሉን አሳስቻቸው አደናግሬ ከሆነ ይቅርታ ጠይቃለሁ። ኦሮሚያ አካባቢ ይሄ ወታደራዊ አስተዳደር ያልኩት ማርሻል ሎ የግድ የወታደራዊ መንግስት ህግ አይደለም። ማርሻል ሎ የሲቪል መንግስትም ማርሻል ሎ ይደነግጋል። እና ያንን ለማለት ነው እዛ አካባቢ ወጣቶች ቢሰበሰቡ ክልክል ነው፣ እርምጃ ይወሰዳል ወዘተረፈ፣ ይሄን ለማንሳት ነው። እንደው
አይደለ አነጋገር ትክክል ነው፣ የተሳሳት አይደለም የተናገርከው። ማርሻል ሎ ማለት የሲቪሊየን ወይንም በሲቪል ያለው ህግ ተስፔንድ ተደርጎ ወይንም ተወግዶ የወታደራዊ ስልጣን ያላቸው ሰዎች በእነሱ ትእዛዝ ማስተዳደር ማለት ነው። ስለዚህ የተናገርከው ልክ ነው። በእነዚህ አካባቢዎች የሲቪል ህጉ ህገ መንግስቱ አይሰራም ማለት አንድ ካድሬ ወይም ወታደር የተባለ መጥቶ አንድን ሰው መብት በሚገፍበት ጊዜ ፍርድ ቤት ሄዶ ለመከራከር አይችልም። ምክንያቱም ባለስልጣኑ እሱ ነው፣ ከዛ ከሱ በላይ የለም። ስለዚህ አነጋገር ትክክል ነው።
በዛ ግንዛቤ እንውሰደው እንግዲህ አቶ ገብሩም አቶ አበባውም
ተረድቻለሁ።
እግዚአብሔር ይስጥልኝ። አቶ ገብሩ አስራት ከአዲስ አበባ፣ አቶ አበባ ባያሌው ከአዲስ አበባ፣ ከዚህ ከዩናይትድ ስቴትስ ካሊፎርኒያ ፕሮፌሰር አለማየሁ ገብረ ማርያም በአድማጮቼ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም
እናመሰግናለን።
አድማጮች፣ አሁን የፕሮግራም ማሳሰቢያ። ከወልቃይት የማንነት ጥያቄ ጋር የተያያዘ ህዝባዊ ስብሰባ በቅርቡ በጎንደር ከተማ ተካሂዷል።
እነሱ እንግዲህ የወልቃይት እንትን የማንነት ጥያቄ ጠይቀዋል። የማንነት ጥያቄ በጠየቁት መሰረት ደግሞ እነሱ የሚጠየቁት እናንትን የሚሉት ደግሞ በጣም አስቸጋሪ እና አሳሳቢ የሆነ ነገር ነው። እርምጃ እንወስዳለን ይላሉ። ትግሬ እንትን ናችሁ እንጂ አማራ አይደላችሁም ይላል። እነሱ ደግሞ አማራ ነን ይላሉ። እና በእነሱ በትግራይ የሚሰነዘረው ደግሞ እኛ ጎንደር ታሪካዊ ቦታ ናት፣ የታሪክ ወደብ ናት፣ የደረቅ ወደብ መስመር ናት፣ እንደገና ደግሞ የልማት መስመር ናት። ይህን በሚል በጎንደር ላይ ለምንድን ነው ይህን ያህል ዛቻና የሌለስን አርበኞች ግንባር፣ ሰማያዊ ፓርቲ፣ ግንቦት ሰባት የተለያየን የሆነው እኒህን ሰዎች አቅርበን ጠይቃቸውና ህዝቡን ሰብስበን ወልቃይቶችን ጥያቄ ጠይቀን ጥያቄያቸው ተገቢ ከሆነ መንግስት ሊደግፋቸው ህዝቡ ሊደግፋቸው ይገባል። ጥያቄያቸው ትክክል ካልሆነ ደግሞ የጎንደር ህዝብ ደግሞ ሊወሳቸውና ሊያርማቸው ይገባል የሚል ጥያቄ ሰበሰብነ። እነሱም ተገቢውን ጥያቄ መለሱልን፣ ለህዝቡ መለሱት። ህዝቡም ደግሞ አንድ አማራ ነን፣ የአማራ ጥያቄ እንጂ የወልቃይት ጥያቄ
ስብሰባውን ከጠሩት የጎንደር የአገር ሽማግሌዎች አንዱ ናቸው። ስብሰባውን ዓላማና አካሄዱን አስመልክቶ የተቀናበረ ዝግጅት በነገው ምሽት ይቀርባል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ ከዋና አዘጋጅ ተሰበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።
ደህና ደሩ። Thank you.